ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራም አሁን ተጀመረ።
ሰዎች ሐሳባቸውን የሚገልጹበት ምህዳር እንዲኖር በመንግስትም እንዲደመጡ ማበረታታት ነው።
በኢትዮጵያ የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒክ ባርነትን ድምጽ ነው የሰማነው። በአብይ ርዕስ ዝርዝሩ ይቀርባል።
ዛሬ በሁለተኛው አጋማሽ አሜሪካና ህዝቧ፣ ዲሞክራሲ በተግባር እንዲሁም ሴቶችና ቤተሰብ ተረኛ ቅንብሮች ናቸው።
ረቡዕ ጥቅምት 8 2010 ዓመተ ምህረት ነው ዛሬ። ጤና ይስጥልን እንደምናምሽታችኋል አድማጮቻችን።
ጤና ይስጥልን እንደምላችሁ አመሻችሁ። የፕሮግራሙ አስተናጋጆች አዲሱ አበበና
ቆንጂት ታዬ ነን። ፕሮግራሙን ብርሃን ኃይሉ ትመራለች።
መልካም ምሽት እንመኛለን። አሁን ዜና።
ኢትዮጵያ ውስጥ በቅርብ ጊዜያት በተካሄዱ የተቃውሞ ሰልፎች ላይ ሁከትና የህይወት መጥፋት የደረሱባቸው ሁኔታዎች ሪፖርቶች ዩናይትድ ስቴትስን አሳዝነዋል ሲል በኢትዮጵያ የዩናይትድ ስቴትስ ኤምባሲ ባወጣው መግለጫ አስገነዘበ። ሁከቶችና ግድያዎችን የፈጸሙ በተጠያቂነት እንዲያዙ ግልጽ ምርመራ ማካሄድ እንደሚያስፈልግም መግለጫው አሳስቧል። ዩናይትድ ስቴትስ ሰላማዊ ሰልፎችን፣ ሐሳብን መግለጫና የፖለቲካ ተሳትፎ ህጋዊ መንገዶች አድርጋ ትመለከታለች ያለው መግለጫው፣ በቅርቡም ሰልፈኞች በሰላማዊ መንገድ ሐሳባቸውን የገለጹባቸውና የጸጥታ ኃይሎችም ሰልፈኞች ከኃይል ተግባር ተቆጥበው ሰልፈኞች በሰላማዊ መንገድ ሐሳባቸውን እንዲገልጹ እድል የሰጡባቸው በርካታ እንደነበሩ ከአድናቆት ጋር አስተውለናል ሲል መግለጫው አክሎ አመልክቷል። በማያያዝም ኢትዮጵያውያን ሁሉ ሐሳባቸውን በሰላማዊ መንገድ መግለጻቸውን እንዲቀጥሉና የሀገሪቱ ባለስልጣናትም ህዝቡ በሰላማዊ መንገድ ሐሳቡን እንዲገልጽ እንዲፈቅዱ እናበረታታለን ብሏል። በአጠቃላይም ለሀገሪቱ ዜጎች ትልቅ ቦታ ባላቸው ጉዳዮች ዙሪያ ገንቢ፣ ሰላማዊና አሳታፊ ሀገራዊ ውይይት እንዲደረግ እናበረታታለን ብሏል መግለጫው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል።
የኬንያ የምርጫ ኮሚሽን ኃላፊ ከኮሚሽነታቸው አንዷ በፈቃዳቸው ስራቸውን በመልቀቅ አገር ጥለው መሸሻቸው በተዘገበበት በዛሬው ዕለት ለአገሪቱ ፖለቲከኞች ጠንከር ያለ የማስጠንቀቂያ አከል ቃል አሰምተዋል። የኮሚሽነሯ ስራቸውን መልቀቅ የምርጫ ኮሚሽኑ በእርግጥ ተአማኒነት ያለው የዳግም ፕሬዝዳንታዊ ምርጫ በመጪው ሳምንት ማካሄድ ስለመቻሉ ጥርጣሬ አጥልቶበታል። መሐመድ ዩሱፍ ከናይሮቢ ለአሜሪካ ድምጽ ያጠናቀረውን ዘገባ አሉላ ከበደ ያቀርባል።
የኬንያው ገለልተኛ የምርጫና የድንበር ኮሚሽን ሊቀመንበር ዋፉላ ቹቡካቲ ይህን ንግግራቸውን ያሰሙት አንዲት የኮሚሽኑ የቀድሞ አባል በፈቃዳቸው ስራቸውን ለቀው ወደ ዩናይትድ ስቴትስ መኮብለላቸው በታወቀ ጥቂት ሰዓታት ውስጥ ነው።
Let me be very clear that I'm giving a yellow card to all the political leaders in this country.
በደንብ ግልጽ አደርጋለሁ። ለዚች ሀገር ፖለቲከኞች በሙሉ ቢጫ ካርድ አሳይቻለሁ። ካሁን በኋላ በሰራተኞች ላይ የሚቃጣን ማንኛውንም አይነት ማስፈራሪያ በቸልታ አላልፍም። በኮሚሽኑ ስራ ላይ የሚፈጸም ጣልቃ ገብነትም ካሁን በኋላ በቀላሉ አይታይም።
የኮሚሽኑ የቀድሞ የቴክኖሎጂ ጉዳዮች ዳይሬክተር ከፍተኛ ስቃይ ከተፈጸመባቸው በኋላ ተገድለው የተገኙበት ያለፈው የነሐሴ ወር ወንጀል በሚታወስበት የቀድሞዋ ኮሚሽነር ራዝሊና ኮምቤ ስራቸውን በፈቃዳቸው መልቀቃቸውን ይፋ ባደረጉበት ወቅት የተቃጣባቸው የግድያ ዛቻ በተለይ ያሳሰባቸው መሆኑን የተናገሩት በጽሑፍ ይፋ ባደረጉት መግለጫቸው የእርስ በርሱ ትንቅንቅና የፖለቲካ ጫና ኮሚሽኑን ለነገ ሐሙስ ሳምንት የተያዘው የፕሬዝዳንታዊ ዳግም ምርጫ ተአማኒ በሆነ መንገድ ሊካሄድ እንዳይችል አድርጎታል ነው ያሉት። የኮሚሽኑ ሊቀመንበርም በዚህ በኮሚሽኑ አባል ንግግር ይስማማሉ።
Without critical changes in key secretariat staff, free, fair and credible elections.
ቁልፍ በሆነው የዋና ጸሐፊው ክፍል ሰራተኞች ሁነኛ ለውጥ ሳይደረግ ነጻ ሚዛናዊና ታማኒ ምርጫ ያለ ጥርጥር ይጭበረበራል። በመሆኑም የፕሮጀክቱ አባላት ያለ ጣልቃ ገብ መስራት ይችሉ ዘንድ ስማቸው ባሉታ የተነሳ ሰራተኞች ራሳቸውን እንዲያገሉ ጥሪ አደርጋለሁ።
ይበንዲ እንዳለ የምርጫ ኮሚሽኑ ውድቅ ባደረገው የነሐሴው ምርጫ ለተከሰተው መዛባት ተጠያቂ ናቸው የተባሉትን ማንሳት ተስኖታል። የተቃዋሚው እጩ ራይላ ኦዲንጋ ራሳቸውን ከምርጫው ባገለሉበት ጊዜ መናገራቸው ይታወቃል። ይህንንም ተከትሎ የምርጫ ስርዓት ለውጥ በመጠየቅ ተቃዋሚዎች የጠሯቸው ሰልፎች በያዝነው ሳምንት ውስጥ የሶስት ሰዎችን ህልፈት ጨምሮ ሌሎች ጉዳት ያስከተሉ ግጭቶች ተበትነዋል። ውጥረቱን ይበልጥ ያናረው ታዲያ ከገዢው ጁቢሊ ፓርቲ የሆኑ የፓርላማ አባላት ባለፈው ሳምንት የምርጫ ውጤቶች በኤሌክትሮኒካዊ ዘዴ የሚተላለፉበትን አሰራር በእጅ ወደሚከናወን አሰራር ተግባራዊ የሚሆንበት የህግ ማሻሻያ ያጸደቁበት ወቅት ነው። የኬንያው ጠቅላይ ፍርድ ቤት ኮሚሽኑ ህገ መንግስታዊና የምርጫ ህጎችን አልተከተለም ሲል ውጤቱን ውድቅ ማድረጉም አይዘነጋም።
ሶማሊያ ውስጥ ባለፈው ቅዳሜ በመቶዎች የተቆጠሩ ሰዎች ያለቁበት የቦምብ ጥቃት የመጀመሪያ ኢላማው የነበረው ሞቃዲሾ የሚገኘው አዲሱ ቱርክ የገነባችው የጦር ሰፈር እንደነበር አንድ ከፍተኛ የሶማሊያ የደህንነት ባለስልጣን ለቪኦኤ የሶማሊኛ አገልግሎት ገለጹ። ስማቸው እንዳይገለጽ የጠየቁት ባለስልጣን ከጥቃቱ በፊት የደረሱ ሁሉም የስለላ ሪፖርቶችና ከፍንዳታው በኋላ የተሰባሰቡ መረጃዎች የሚጠቁሙት የቱርኩ ወታደራዊ ሰፈር የጥቃቱ ኢላማ እንደነበረ ነው ብለዋል። ይሄ የጦር ሰፈር የተደራጀ ጦር ሰራዊት የሚያፈልቅ በመሆኑ ስትራቴጂያዊነቱ ከማናቸውም የበለጠና ሊያወድሙት የሚፈልጉት ትልቅ ኢላማቸው ነው ብለዋል። አልሸባብ የጦር ሰፈሩን ለማጥቃት ሲያደባ እንደነበረ የብሔራዊ ጸጥታና የደህንነት አካላት ቀደም ብለው መረጃ ነበራቸው ብለዋል ባለስልጣኑ። ባለፈው የአውሮፓውያን መስከረም 30 የቱርክና የሶማሊያ ባለስልጣናት መርቀው የከፈቱት ይህ የጦር ሰፈር ከ200 በላይ የቱርክ ወታደሮች 1500 የሶማሊያ ወታደሮችን ያሰለጥኑበታል። በአጠቃላይም ቢያንስ 10000 ወታደሮች ሰልጥነው ይወጣሉ። አልሸባብ ለቅዳሜው ጥቃት ኃላፊነት አይወሰድ እንጂ የሀገሪቱ ባለስልጣናትና የሽብርተኝነት ጉዳይ አዋቂዎች ይሄ የአልሸባብ ስራ ነው ብለው ነው አጥብቀው የሚያምኑት።
አድማጮቻችን፣ ይህንን ዜና የምናሰማችሁ ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ነው። የቻይና ፕሬዝዳንት ሺ ጂንፒንግ እድልም እና ፈተናም ከፊታችን ተደቅነዋል ላይ እንደሚገኙ ተናገሩ። የቻይናው መሪ ይህን የተናገሩት በየአምስት ዓመቱ በሚካሄደው የገዢው ኮሚኒስት ፓርቲ ብሔራዊ ጉባኤ ዛሬ ባደረጉት የመክፈቻ ንግግር ነው። ፕሬዚዳንት ሺ በታላቁ የሕዝብ አዳራሽ ለተሰበሰቡ ከ2000 በላይ ተወካዮች ባደረጉት ንግግር ቻይና አዲስና ቻይናዊ ባህሪ ያለው ሶሻሊዝም ጎዳና በመያዝ ላይ ነች ብለዋል። ሀገራቸው ተጨማሪ ገበያ ተኮር የምጣኔ ሀብት ለውጦችን እንደምትፈቅድ የተናገሩት ፕሬዝዳንቱ የመንግስት ንብረት የሆኑ ተቋማትን መቆጣጠር ላይ ግን መንግስት የበለጠ ሚና ይይዛል ብለዋል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኒጀር ውስጥ ባለቤታቸው የተገደሉባቸውን ሴት ባሎ ውትድርና ሲገቡ ሊከተላቸው የሚችለውን ያውቁ ነበር አሏቸው ብለው ኮንግረስ ወመን ፍሬድሪካ ዊልሰን የተናገሩትን ሐሰት ሲሉ አስተባበሉ። ትራምፕ ትናንት በትዊተር ባወጡ ጽሑፍ ዲሞክራቷ ኮንግረስ ወመን ግዳጅ ላይ ለሞተው ወታደር ባለቤት ፈጽሞ ያልተናገርኩትን ፈጥረው ነው ያወሩት፣ አላልኩም፣ ደግሞ ማስረጃ አለኝ ብለዋል። ዛሬ ለሲኤንኤን ቴሌቪዥን ቃለ መጠይቅ የሰጡት ኮንግረስ አባሏ ዊልሰን ፕሬዝዳንቱ ቀጥፈዋል፣ እኛ ሀዘን ላይ ነን፣ እሳቸው ደግሞ ከህዝብ ጋር አብረው ማዘንን አያውቁበትም ብለዋል። ዊልሰን እንደሚሉት ትናንትና ማይሺያ ጆንሰን የሚባሉ የባለቤታቸውን የሃምሳ አለቃ ለዴቪድ ጆንሰንን አስከሬን ለመቀበል ወደ ማያሚ አውሮፕላን ጣቢያ በመኪና እየተጓዙ ሳሉ የሟች ባለቤት ሚስተር ትራምፕ ጋር በስልክ ለሌላ ሰው ጎልቶ በሚያሰማው ስፒከር በሚሉት ሲያነጋግሯቸው ሰምቻለሁ በከፊል ነው የሚሉት ዊልሰን። የሟቹ ወታደር አክስትና አጎትም መኪና ውስጥ ነበሩ ብለዋል። ሚስተር ትራምፕ እንደ ፕሬዝደንት ባራክ ኦባማ ካሉት የቀደሙ ፕሬዝደንቶች ትምህርት ቀስመው ግዳጅ ላይ ለሞቱ ወታደሮች ቤተሰቦች ይልቁን ጥሩ ነገር መናገርና ከዚያም ደብዳቤ መላክ ቢለምዱ ጥሩ ነው ብለዋል። ዋይት ሃውስ ተናንተና ይህን ጉዳይ አስመልክቶ ባወጣው መግለጫ ፕሬዝዳንቱና የመጨረሻው መስዋዕትነት የከፈሉ ጀግና አሜሪካውያን የሚነጋገሩት በግል ነው በይፋ ሳይሆን ብለዋል። ሚስተር ትራምፕ ኒጀር ውስጥ በደረሰው የደፈጣ ጥቃት አሜሪካውያን ወታደሮች ከተገደሉ ከ12 ቀናት በኋላ ከትናንት በስቲያ ሰኞ ስለ ድንገቱ ንግግር አድርገዋል። እጅግ በጣም አዝኛለሁ። ምንጊዜም ቢሆን የሚያሳዝነኝ ነው። ይሄ የመጨረሻው ከባድ የስልክ ጥሪ ነው። ይከብደኛል ማለታቸው ተጠቅሷል።
ለሰዓቱ ያለን ዜናም በዚሁ አበቃ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የምናስተናግዳችሁ አዲሱ አበበና
ቆንጂት ታዬ ነን። አሁን የምሽቱ አብይ ርዕስ
በቅርቡ የተካሄዱ የተቃውሞ ሰልፎችን ተከትሎ ለተገደሉ ሰዎች ተጠያቂዎችን የሚለይ ግልጽ ምርመራ እንደሚያስፈልግ በአዲስ አበባ ዩናይትድ ስቴትስ ኤምባሲ አስታውቋል። መንግስት ሐሳብን በነጻነት መግለጽን እንዲፈቅድም እናበረታታለን ሲል መግለጫው አመልክቷል። እስክንድር ፍሬው ነው ዘገባውን የላከልን።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ከሰዓት በኋላ ያወጣው መግለጫ በቅርቡ በኦሮሚያ የተለያዩ አካባቢዎች የተካሄዱ የተቃውሞ ሰልፎችንና የደረሱ ጉዳቶችን መነሻ ያደረገ ነው። መግለጫው እነዚህን ሰልፎች በሁለት ከፍሎ ተመልክቷል። ሰልፈኞች በሰላማዊ መንገድ ሐሳባቸውን የገለጹባቸውንና የጸጥታ ኃይሎችም ይሄንን እንዲያደርጉ የፈቀዱባቸውን የተለያዩ ክንውኖች በአድናቆት እንመለከታለን ብሏል መግለጫው። በሌላ በኩል ግን በበርካታ ሰልፎች የተከሰተው ሞትና ብጥብጥ እንዳሳዘነው ጠቁሟል። ለሥራ ከአዲስ አበባ ውጭ ካሉበት በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ሐሳብን በሰላማዊ መንገድ መግለጽ መፈቀድ ያለበት መብት መሆኑን አስረድተዋል።
የኢትዮጵያ ሕዝቦች ሐሳባቸውን በነጻነት የሚገልጹበት ምህዳር እንዲኖር እናበረታታለን። ሰላማዊ ሰልፎች እንዲካሄዱ የተፈቀዱባቸው አጋጣሚዎች እንደነበሩ እናስታውሳለን። ያ ጥሩ ነገር ነው። መሆንም ያለበት እንደዚህ ነው። ሰዎች ሐሳባቸውን በሰላማዊ መንገድ መግለጽ አለባቸው። ያ ደግሞ መፈቀድ አለበት።
ለሰዎች መሞትና ለብጥብጥ ተጠያቂ የሆኑ አካላት መለየት እንዳለባቸው ኤምባሲው አስታውቋል። ለዚህ የሚረዳ ግልጽ ምርመራ መደረግ እንዳለበትም ጠቁሟል። ኤምባሲው በመግለጫው ያንጸባረቃቸውን አቋሞች ለኢትዮጵያ መንግስት ባለስልጣናትም ማሳውቆ እንደሆነ የጠየኳቸው ቃል አቀባዩ ኒኮላስ ባርኔት ተከታዩን የመለሱት
discussion on a range of issues and that includes democratic progress and part of that is encouraging space for people to express their views and be heard by the government.
በተለያዩ ጉዳዮች ላይ ከኢትዮጵያ መንግስት ጋር የሚካሄደው የቀጠለ ውይይት አለ። ያ ደግሞ ዴሞክራሲያዊ ሂደትን ያካትታል። ከነዚህ አንዱ ሰዎች ሐሳባቸውን የሚገልጹበት ምህዳር እንዲኖር በመንግስትም እንዲደመጡ ማበረታታት ነው እና ያ የቀጠለ ውይይት ነው የምንነጋገርበትም ጉዳይ ነው።
ኢትዮጵያውያን ሁሉ ሐሳባቸውን በሰላማዊ መንገድ መግለጻቸውን እንዲቀጥሉ ባለ ስልጣናትም ሐሳብን በሰላማዊ ሁኔታ መግለጽን እንዲፈቅዱ እናበረታታለን ሲል ነው ኤምባሲው ጥሪ ያቀረበው። በአጠቃላይም ለኢትዮጵያ ዜጎች አስፈላጊ በሆኑ ጉዳዮች ላይ ገንቢ፣ ሰላማዊና አሳታፊ የሆነ ብሔራዊ ውይይት እንዲኖር እናበረታታለን ብሏል። ትናንት በወቅታዊ ጉዳዮች ላይ መግለጫ የሰጡት የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ከመለሷቸው ጥያቄዎች አንዱ እነዚህኑ በኦሮሚያ የተካሄዱ የተቃውሞ ሰልፎችን የተመለከተ ነው። ሐሳብን በነጻነትና በሰላማዊ መንገድ መግለጽ መብት መሆኑን አንዳንዶቹ ሰልፎች ግን ሰላማዊ እንዳልነበሩ ነው ያብራሩት።
ሰልፎቹን በሁለት በኩል ከፍለን ማለት እንችላለን። አንደኛው በኢትዮጵያ ሶማሌ የተፈናቀሉ የኦሮሞ ተወላጆችን ለመደገፍ ገቢና ሰባስባለን ብሎ ይመጣል። ገቢውን በመሰብሰብ ደግሞ በተከፈተው አካውንት ሄዶ ገቢ የሚያደርጉ ወጣቶች አሉ። በሌላ በኩል የተቃውሞ ድምጽ ለማሰማት ይመጣል። እነዚህን በተመለከተ የክልሉ አማራርም እንዳስቀመጠው በአሁኑ ጊዜ ሰላማዊ ሰልፍ ማድረግ ሁላችንም እንደምናውቀው ዲሞክራሲያዊ መብት ነው። ነገር ግን ደግሞ ሰላማዊ የሚለውን ተመረሳት የለበትም። ሰላማዊ ሰልፍ ሁከት ወይ ደግሞ ንብረት ማቃጠልን አያካትትም። በዚህ ውስጥ እየገቡ በሰላማዊ መንገድ ሐሳባቸውን መግለጽም ይሁን ለድጋፊም ይሁን ለተቃውሞም የሚወጡትን አካላት በመቀላቀል የማይወክሉን በንራዎች ይዞ ይወጡ ንብረትን ያቃጠሉ በተለይ መኪኖችን ያቃጠሉ ጉዳት የሚያደርሱ አካላት አንደኛ ክልሉንም የማይወክሉ እንደሆነ በክልሉ ኮሙኒኬሽን ቢሮ ኃላፊ በኩል ባለፈው ተገልጿል። አሁን ባለን መረጃም የክልሉ መንግስት እነዚህን እየተከታተለ እየለየ ማለት ነው። በአንድ በኩል በሰላም አሳባቸውን የሚገልጹ መብታቸው ነው። ማን የማንንም መብት ሳይነኩ በሁከት ውስጥ ሳይገቡ ማንኛውም ሰው ህጉ በሚፈቅደው መንገድ ብቻ ማለት ነው በዲሞክራሲያዊ ስርዓት አሳባቸውን የሚገልጹ መብታቸው ነው። ከዛ ውጪ ግን የሌላውን መብት የሚጋፉና ጉዳት የሚያደርሱ መንግስት እንደማይልፋቸው መታወቅ አለበት። በእነሱ ውስጥም ገብቶ ሆን ብሎ ማለት ነው ክልሉ እንዳይረጋጋ ለማድረግ የሚደረጉ እንቅስቃሴዎችም ክልሉ ለይቶ እርምጃ እየወሰደ እንደሆነ መታወቅ አለበት።
የክልሉ መንግስትና ገዢው ፓርቲ ኦህዴድ የተቃውሞ ሰልፎቹን ተከትሎ በጠፋው የሰው ህይወት ማዘናቸውን መግለጻቸው ይታወሳል። በሰልፎቹ ወቅት ለሰው ህይወት መጥፋትና አካል መጉደል ተጠያቂ ሆኖ አካላት በቁጥጥር ስር መዋላቸውንም የኦህዴድ ማዕከላዊ ጽህፈት ቤት ኃላፊ ዶክተር አብይ አህመድ ገልጸው ነበር። በቁጥጥር ስር ዋሉ በተባሉት አካላት ማንነት ላይ የተሰጠ ዝርዝር ማብራሪያ ግን የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። አድማጮች ወደ መጽሔቱ ደግሞ እንሸጋግራለን። የዕለቱን አብይ ርዕስ ነበር እስክንድር ያላከልን። በኦሮሚያ ክልል በተለያዩ ከተሞች ተቃዋሚዎች መቀጠላቸውን ተቃዋሚዎቹ በተደረገባቸው አካባቢዎች ያሉ አንዳንድ ነዋሪዎችም ለአሜሪካ ድምጽ ገልጠዋል። በሙከጡሪ ከተማ ትናንት የአንድ የ16 ዓመት ወጣት መገደሉን ወንድሙም ገልጾልናል። በሰሜን ሸዋ ዞን ደግሞ ወረዳ ነዋሪ የሆነ ሌላ ምንጭ በሰላማዊ መንገድ ይካሄድ በነበረ ሰልፍ ላይ ተኩስ ተከፍቶብናል ይላል። በሌላ በኩል በጂማ ዩኒቨርሲቲ የኢንጂነሪንግና የኮምፒውተር ሳይንስ ተማሪዎች ከጅግጅጋ ዩኒቨርሲቲ የወጡ ከ4000 በላይ ተማሪዎችና መምህራን ቦታ ሊሰጣቸው ይገባል የሚል ጥያቄ ይዘው ወጥተዋል። ከኦሮሚያ ክልል ኮሙኒኬሽንስ ጉዳዮች መረጃ ለማግኘት ሞክረን ስልካቸው ስለማይነሳ ማግኘት ሳንችል ቀርተናል። ሙከራችን ይቀጥላል ሌላ ጊዜ። ለአሁኑ ግን ወደ ዘገባው እንዳለን። ዘገባው የጽዮን ግርማ ነው።
በሙከጥሩሪ ከተማ ነዋሪ ሆነው ቢተው ቦከና የ16 ዓመቱ ታናሽ ወንድሙ ደጀኔ ቦከና ከሚኖርበት ገጠር እርሱን ፍለጋ በትላንትናው ዕለት ወደ ከተማ እንደመጣ ይናገራል። በሰዓቱም ከተማ ውስጥ ተቃውሞ ስለነበር ወንድሙ እዛ ተቃውሞ ሰልፍ ውስጥ ሊሆን ይችላል በሚል ፍለጋ ገብቶ በጥይት ተመቶ ህይወቱ እንዳለፈበት ይገልጻል።
ወሩ ጓደኞቹ ናቸው ደግሞ ይበደሩ የነጋደኞቹ ደግሞ ሲገደሉት።
አስክሬኑን አገኛችሁ?
አህ
የት አገኛችሁት?
እዛ በሞተበት።
አሀ መሬት ላይ ወድቆ?
አህ
ቀበራችሁ?
አህ
መቼ ተቀበረ?
ዛሬ ለጥንት ተቀበረ። እዚህ ምንም ነገር እንዳፈታርክ ስለሌለ ማለት ነው። እዚያም ተቀበረ በረከተ ማላና ይፈልጥ ነበር። እና እዛ ውስጥ ያለው ወዝለ ተለን ፈለጋ መጣበት ነው ደግሞ ይጥር ነበር።
አሀ ሰላማዊ ሰልፍ ውስጥ ያለ መስሎት ሄዶ ነው?
መስሎት ምን ፈለጋ ያመጡ?
አንተ እዛ ነበርክ?
አልነበርኩኝ። የሥራ ቦታ ነበርኩኝ። ያለ ሥራ ቦታ ተደይሎ ነው የተነገረ።
የደጀኔን እህትም ስለ ሁኔታው ጠይቂያት ነበር።
ገጠር ነው የሚቀመጠውና እሱ እዚህ ነበር እንዳጋጣሚ። እሱ ፍለጋ በቃ ሰላማዊ ሰልፍ አለ ሲባል እሱ ፍለጋ ነው የመጣው።
አግኝተሽው ነበር አንቺ?
እኔ አላገኘሁትም። ከሞተ በኋላ ነው በቃ የደረሰው።
አስክሬኑ ነው የታገኛችሁት?
እዛው በሞተበት ነው ያገኘሁት።
ማን አነሳው?
ያው ሰው ነው ያነሳው።
ታናሽሽ ነው ታላቅሽ?
ታናሽ ነው።
የስንተኛ ክፍል ተማሪ ነው?
5።
ረብሻ ነበረ? ተቃውሞ ነበረ? ምንድን ነበረ?
ሰላማዊ ሰልፍ ነበረ። በቃ ሰላማዊ ሰልፍ ልጆች በሰላም እያካሄዱ እያለ እና እንዳጋጣሚ በቃ የመጡትና ምን የታወቀ ነው ያለ።
እሱ ብቻ ነው የሞተው?
የሞተው እንግዲህ እስካሁን እሱ ብቻ ነው። እጁ ነው የተመታ ነው። የቆሰሉ ልጆች አሉ አሁን እንደዚህ በቃ።
ደጀኔ እናትና አባት 4 ወንድምና እህት እንዳሉት የገለጹት ቤተሰቦቹ ቀብረ ነው ግራ ተጋብተን ቁጭ ብለናል ብለውኛል። በተቃውሞ ሰልፍ ውስጥ የወጣቶች ሞት እየተለመደ መምጣቱን በሀገር ውስጥ የሚገኙ የተቃዋሚ ፓርቲ አመራሮችና ህይወታቸው ያለፈባቸው ቤተሰቦች በተደጋጋሚ እየገለጹ ይገኛሉ። በተያያዘም በሰሜን ሸዋ ደገም በተባለች ከተማ የተቃውሞ ሰልፍ እንደነበር በከተማው የሚገኙ አንድ ነዋሪ ለአሜሪካ ድምጽ ተናግረዋል።
አው ትላንትና ሰላማዊ ሰልፍ ነበር። ደገም ሰላማዊ ሰልፉ ተካሂዶ ነበር። የተካሄደውም በፍርሃት ነው። ፖሊስ ማለት ነው ኮሮቢክንሳም የኦሮሚያ ፖሊስም በፍርሃቱ ነው ትላንትና የተካሄደው። ሰላማዊ ሰልፉም ለሶስት ቀን ነው የተባለ። እዛ ላይ ደግሞ የእርዳታ መሰባሰብ ፕሮግራም አለ። ትላንትና በፍርሃቱ ነው የተካሄደው እና ዛሬም እንደዛው ነው የተቀጠለበት። በመሃል ነው መከላከያ ገብቶ ርሻውን ያስነሳ።
የእርዳታ ማሰባሰብ ስራው ለምንድን ነበረ?
ለከሶማሌ ክልል የተፈናቀሉት ሰዎች ለነሱ እንደዚህ ሊያው ቦታ እንደምካሄደው ዝም እንደዛ ነበር ፕሮግራሙ። እንደዛ ነው ሸዋም እንደዛ ነበር።
ሶስት ቀን ያህል ተካሄደ ያሉትን ይህንን የተቃውሞ ሰልፍ ማን የጠራው? የእርዳታ ማሰባሰብ ውስጥ እንዴት ሊካሄድ ቻለ?
ራሱ ነው የማሰባሰብ ፕሮግራሙ ከተማ ውስጥ ነው የሚካሄደው። ለወረዳ አስተዳደርም ተነግሯል፣ ለጸጥታ ኃላፊዎችም ተነግሯል። እንደሞ የሚያደርጉት ያው የሮ ደግሞ ወጣቶችም አሉ፣ የሀገር ሽማግሌዎችም አሉ፣ የህጉ የሚባል ግለሰቦችም አሉ። መስራትም እነሱ ነው ትላንትና ሲያካሄዱ የነበሩት።
ምንም ይባል
ህጉ ጃርሶ ህጉ የሚባላል። በደጎም ወረዳ ታዋቂ ነው ጃርሶ ህጉ ማለት ታዋቂ ነው። ህጉ ማለት የሀገር ሽማግሌ ማለት
አሃ። እነሱም አሉበት
አዎ።
ትላንትና ምን ነበር አላማው?
ሳይደ ነበር ጥያቄ እንደሰምንሸዋ ልንገርሽ፣ እንደሰምንሸዋ ጥያቄ ፍትህ ነው። ሰው የናፈቀው ፍትህ ነው፣ ሌላ ነገር አይደለም። ፍትህ ብቻ ዲሞክራሲ ብቻ ነው ሰው የናፈቀው፣ ሌላ ነገር አይደለም። የናፈቀው እንደፈለገ መናገር፣ እንደፈለገ የራሱን ለመግለጽ፣ ሌላ ይቅርና ልንገርሽ፣ እንደሰምንሸዋ ኦዳ የሚባል አለ አይደለም? ይሄ በኦሮሞ ባህል ኦዳ አንገትሽ ላይ ከታየ በቃ የዛን ቀን 10 ቀን 5 ቀን ተገርፈሽ ታስረሽ ነው የምትወጪ። ኦዳ ራሱ ኦዳ ሌላ ነገር ይቅር ነው። እና ይህን ነው ህዝቡ የፈለገ እንጂ ሌላ ነገር አይደለም። ሌላ ፖለቲካውም የለም። ነጻነት ነው በአሁኑ ሰዓት ነጻነትን ነው የሚያፈቅ። ነጻነት በቃ ሌላ ነገር ለመናገር ነጻነትን ለመናገር በቃ አንሸማቀቅ። ለምን እንሸማቀቃለን ነው እንደ ኦሮሞ ለምንድን ነው የምንል ሆነ ነው። አሁን ለምሳሌ እዛ ሰላማዊ ሰልፍ ሰላም ነበር፣ ምንም የተከፈተ ነገር የለም። ምንም የተደረገ ሰላም በአስራቱ በሰላም እያቋረጠ እያለፈ ነበረ። ከዚህ ድረስ ነበር ኮረብትንሳና የክልል ፖሊሶች መሀል እየሄዱ በስርዓት እያስተናገዱ ነበር።
ታዲያ ምን ተፈጠረ?
በመጨረሻ ላይ መከላከያ መጣ። በሶስት ወራል ነው የመጡት። ልክ እንደመጡ ድብደባ መጡ። እነሱ ላመጡ በቃ በአይኔ እያየው ነው ልጅ የተመጣው ነው እዚያ የተመጣው ልጅ በአይኔ እያየው ነው የወደቀ።
በምንድን ነው የተመጣው?
ነው ተስተውከት በጥይት።
ታውቀዋለህ
ልጁን? ፍቃዱ ነው ስሙ። አዎ ስሙን ነው የማውቀው። ወደ 17 አመት እንደዛ ይሆናል። በር ላይ ነው የተመጣው።
ምን ሆነ? ሞተ?
አልሞተም። ታፋ ላይ ነው ነው ለጊዜው ሪከርድ ተደርጓል ደገምጤ መጣሪያ ወደፊት ሆስፒታል እዛ ነው ያለው።
በሌላ በኩል ደግሞ በጅማ ዩኒቨርሲቲ ተማሪዎች ሰላማዊ ሰልፍ አድርገው እንደነበር አንድ ተማሪ ለአሜሪካ ድምጽ ተናግሯል።
ጠዋቱ 3 ሰዓት ጀምሮ የኦሮሞ ልጆችና ከአማራ የወጡ ወገኖቻችን አንድ ላይ ሆነን ዋናው አላማ ሰልፍ የተካሄደበት ምክንያት ጅጅጋ ዩኒቨርሲቲ የተመደቡ እየተማሩ የነበሩ እና እያስተማሩ የነበሩ አስተማሪዎች ላይ እየደረሰ የነበረ ነገር አይቶ ውጪ የቀሩ 4000 ከዛ በላይ የሚሆን ተማሪዎች እና አስተማሪዎች እነሱ ወደ ኦሮሚያ ባሉ ዩኒቨርሲቲዎች ተከፋፍለው በሰላም ከኛ ጋር እውቀቱን እንዲቋደሱ ነበር ጥያቃችን። ይሄን ደግሞ አንድ ላይ ሆነን
ተነጋግራችሁ ነው ይሄንን ተቃውሞ ያረጋችሁት? ማለት የአማርኛ ከአማራ ክልል የመጣና ከኦሮሚያ ክልል የመጣ ተማሪ ብቻ ነው ወይስ ሌሎችም ተማሪዎች አሉ?
ሌላም ብሔርም ነበሩበት፣ ግን አብዛኛው ብዛትም የኦሮሞና የአማራ ተማሪ በብዛትም ብዙ ናቸው። በዛ ላይ ደግሞ ድምጽን ያሰማ ነው መፈክራችን አው በኦሮሚፋና በአማርኛ ነው። ጥያቄውን በተጠየቀው በኦሮሚፋና በአማርኛም ጥያቄም ተጠይቋል። በሚመለከተው አካል መጥቶ እንዲያናገር ሰልፉ ላይም ስሎጋን በማሰማት የግቢውም አካል ግቢውን ይመራል የሚል አካል መጥቶ አናግሮን ምላሹን ለማክሰኞ ጧት ቀጥሮን ተላይተናል።
የምን ዲፓርትመንት ተማሪዎች ናችሁ ይህን ያደረጋችሁት?
በዲፓርትመንት አይደለም፣ በፋካልቲ ነው። ጀስት ብራንች ነው። ይሄ ብራንች ደግሞ ጂአይቲ ጅማ ኢንስቲትዩሽን ኦፍ ቴክኖሎጂ የሚባለው የኪቶ ፎርዲሳ ብራንች ነው።
እሺ፣ የዛ ተማሪዎች ናችሁ?
አዎ፣ ኢንጂነሪንግ እና ኮምፒውተር ሳይንስ እና ኢንጂነሪንግ ናቸው።
እንግዲህ እናንተ ተማሪዎች ናችሁ፣ የዩኒቨርሲቲ ተማሪዎች ናችሁ፣ ወደ የኦሮሚያ ዩኒቨርሲቲ ይግቡልን የሚል ጥያቄን ያነሳ ነው ብለሃልና እንደው ለአንድ ሀገር ግን እንዲህ ያለ ነገር ጥሩ ነው ማለት በየብሔሩ በየዩኒቨርሲቲው መማሩ ምን አስተያየት አላችሁ?
ያው ሲሆን ማወቅ ያለብሽ ነገር ቢኖር እኛ ጥያቄ አሁን እዚህ ጋር ውጪ ላለው ሰው ነው የጠየቅነው እንጂ ጅጅጋ ዩኒቨርሲቲ ውስጥ የተመደበ እየተማረ ያለው ወይ እያስተማረ ያለው ዜጋ አይደለም። ከዛ ይውጣልን የዜግነት ጉዳይ ሳይሆን በቃ የመኖርና የመማር የመቻቻል ነገር ነው። ነፍሳቸው ለህይወታቸው ፈርተው ውጪ የቀሩ ከዚህ በፊትም በብዙ ነገራቶች ላይ ወጥተዋል። አስተማሪዎች ልጆቻቸው ተማሪዎች ደግሞ ምን በልጁ ፖሊስ የሚሆን እዛ ያለው አካል ማንኛውም ስም እነሱ ላይ በደል እያደረሰ ነበር። ይሄ ግልጽ ነው።
ይሄ በለል ከዛ በኋላ ደግሞ አሁን የኛን ዜጎች ከሶማሌ በተለይ በጅጅጋ ወጫሌ ፋንቅሎ የጅጅጋ መንግስት ወይ የሶማሌ መንግስት ነው የሚል መንግስት እነሱን ካወጣ በኋላ ወደዛ በነፍሳቸው መሄድ ስለፈሩ ውጭ የቀሩ አሉ። እነዛ ሰዎች እዛ ነገር ውስጥ ሳይገቡ እዚህ ጋር ይሄም ሀገር ነው እዛም ሀገር ነው። ስለዚህ እዚህ ከኛ ጋር እኛ ምን በላው እንዳቦ እየበሉ እዛ ምን ተኛበት እየተኙ እንድማሩ ፈልገን ነው የወጣ ነው። ማንኛውም ሰው የትኛው ሀገር የትኛው ቦታ ሄዶ በፈለገው ባለው ቀስ ባለው ነጥብ ቤት ሳይል እዚህ ጋር ሳይል ወቀት ፈለገ የትም ዓለም ቤት ነፃነቱ ቢኖር ደስ ይላል። እኔ ደግሞ የሚፈልገውም ንጋፋውም ሰልፍ የሚወጣውም ለዛ ነው። ይሄን ለመጋፋት ሳይሆን እሱን ለማምጣት ነው። እኛ ሰላማዊ ሰልፍ የሚነበረው ውስጥ የሚያለው ማንኛውም ኦሮሞ ጋር ያለውም እኔ እስከማቆ ድረስ ይሄ ነው። ማንኛውም ሰው በሰላም እንድኖር ነው። ማወቅ ያለብሽ ነገር ቢኖር እኛ ዜጋ ወደዚህ ምጣ ብቻ ሳይሆን የሶማሌ ልጆችን ትላንትና ከትላንት ወዳ እኔ ነኝ ቆሜ እዛ ጋር ዌልካም እያለቆረጥ የነበርኩት።
እንደ ተማሪው ገለጻ ከሆነ ተማሪዎቹ ሰልፍ የወጡት ትምህርታቸውን ያቋረጡት ተማሪዎች በየትኛውም ዩኒቨርሲቲ ተመድበው ትምህርታቸውን ይቀጥሉ የሚል ነው።
ዜጋ እኮ ማለት ነው ተማሪው ዩኒቨርሲቲው ኃላፊነቱን ወስዳለሁ አልወስድም ብሎ ከሆነ ምን ፍለጋ ነው እዛ የሚሄዱት? ዩኒቨርሲቲ ፍለጋ አይደለም ወጣቸው ጅጅጋ ሊኖሩ አይደለም አይደል? እነዚህ ልጆች ትምህርትን ፍለጋ ነው። ያ ትምህርት ቤት እስከሌለ ድረስ ቁጭ ከመሉ የፈለጉበት ዩኒቨርሲቲ እኛ ጅማ ዩኒቨርሲቲ ብቻ እኮ አይደለም እየጠየቅ ነው። ማንኛውም ሀገር አቀፍ ያለው ዩኒቨርሲቲ እዛ ችግር ካለበት ዩኒቨርሲቲ ውጪ የሆነ አዋሳ ሄዱ፣ አርሲ ዩኒቨርሲቲ ሄዱ፣ ባህር ዳር ዩኒቨርሲቲ ሄዱ፣ ወንድሞቻችን ባህር ዳር ቢማሩ፣ አዋሳ ቢማሩ፣ ሶማሌላንድም እኛ ቢማሩ፣ እዚህ ጋር ጅጅጋ ሰላማና ብትማር ደስተኞች ናቸው። ግን ማንኛውም አካል እዛ ለትምህርት ሄዶ ህይወቱ እስካልደረስ እ ማንኛውም ሰው ከመጠየቅ በፊት መንግስት ራሱ ማድረግ የነበረበት ጉዳይ ነው።
ጥያቄያችንን በአግባቡ ያቀረብንለት የትምህርት ቤቱ አስተዳደር ምላሽ ሰጥቶናል ብሏል። ይሄው ተማሪ
ምላሹ እነሱም እየተመካከሩ እንደነበሩና ከኛ ጋር ለመመካከር ሰልፉን አቋርጦ ስብሰባውን አቋርጦ እንደመጡና እነሱ እንደ ዩኒቨርሲቲ የሚያደርጉት ምላሽ ለቀጣይ እንድንጠብቃቸው ነገሩን። እኛ ደግሞ አላማችን እነሱን መልስ መስማት ስለሆነ ለቀጣይ ቀጠሮ ያዙልን ቀን እንጠብቃለን ብለን ሰላም ተላይተናል።
የኦሮሚያ ክልል ኮሙኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አዲሱ አረጋ ስለ ጉዳዩ እንዲያብራሩልን ስልካቸው ላይ በተደጋጋሚ ብንሞክርም ልናገኛቸው ሳንችል ቀርተናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ ኬንያ ይወስደናል። በናይሮቢ የሚኖሩ አንድ የኦሮሞ ማህበረሰብ ተወካይ የኢትዮጵያ መንግስት የኬንያ ፖሊስን ተጠቅሞ በስደተኛው ላይ ጫና ማድረጉን አላቆመም በማለት ተናገሩ። በዚህም የተነሳ በየዓመቱ በኬንያ ናይሮቢ ሲቲ ፓርክ ላይ ይከበር የነበረው የእረቻ በዓል የኬንያ ፖሊስ ፍቃድ በመከልከሉ ምክንያት በናይሮቢ የሚኖሩ የኦሮሞ ማህበረሰብ አባላት በዓሉን ሳያከብሩ ቀርተዋል። በናይሮቢ የኦሮሞ ስደተኞች ማህበረሰብ ጻፊ አቶ ፍቃዱ ድርባ ለአሜሪካ ድምጽ ሲናገሩ ማህበራችን በኬንያ በህጋዊነት የተመዘገበ ማህበር ቢሆንም የኬንያ ፖሊስ የማህበሩ ኮሚቴ እንዳይገናኝ ፍቃድ በመከልከሉ በኬንያ ያሉትን ስደተኞች ለመርዳት አልቻልንም ብለዋል። በኬንያ የኢትዮጵያ ቆንስላ ጽህፈት ቤት የፐብሊክ ዲፕሎማሲና የህዝብ ግንኙነት ባልደረባ አቶ ሀፍታሙ ባዬ ኤምባሲው የኬንያ ጸጥታ አካላትን የሚያዝበት ሁኔታ የለም በማለት መልሰዋል። ሙሉ ዘገባውን የገልሞ ዳዊት ከዚያው ከኬንያ ልኳል።
በኬንያ ናይሮቢ የሚኖሩ የኦሮሞ ስደተኞች ማህበረሰብ በኢትዮጵያ መንግስት ግፊት ብዙ ችግር እየደረሰባቸው መሆኑን ተናገሩ። የማህበሩ ጻፊ አቶ ፍቃዱ ድርባ በአሁኑ ወቅት በናይሮቢ ማንኛውንም ስብሰባ እንዳናደርግ ተከልክለናል በማለት ለአሜሪካ ድምጽ ተናግረዋል። አቶ ፍቃዱ የኢትዮጵያ መንግስት ከኬንያ ፖሊስ ጋር በመሆን ነው በስደተኛው ላይ ጫና እየፈጸመ ያለው ይላሉ።
ኢሮ ገራገራ ሞቱማን ኢትዮጵያ ወንዳሉ ተፖሊሲ ከናወጂን ወልትል የኛን ወጀቱ ወተካዋሳው ኮሚኒቲ ኦሮሞ ናይሮቢቲ ኢጃራምኔ ገልሞፍኔ
ብዙ ጊዜ የኢትዮጵያ መንግስት ከጸጥታ ኃይሎች ጋር አንድ ላይ ሆኖ ነው የሚሰራው። እኛም በማህበር ተመዝግበን ህጋዊ ሆነን የሆነን ማህበር ነን። እኛ እንግዲህ ህጋዊ ሆነን እያልን በኢትዮጵያ መንግስት በናይሮቢ ውስጥ ባሉ የፖሊስ ኃይል በኩል ስብሰባ እንዳናደርግ የህዝብ ተወካይ እንዳንመርጥ ጫና ያደረገብን ነው። ስደተኛውን ማገዝ የምንችልበት መንገድ ዙሪያ ለመወያየት ምርጫም ለማድረግ የፓኒ ጋኒ ፖሊስ ጣቢያ ስብሰባ ፈቃድ ወስደን የመሰብሰቢያ አዳራሽ ከተከራየን በኋላ መጥተው የስብሰባ ፈቃዳችንን ነጠቁን። ከዛ ወዲህ ምንም ነገር መስራት እየቻለን አይደለም። ስደተኞችንም ማገልገል አልቻለም።
በናይሮቢ የኢሬቻ ባል በተለምዶ ሲቲ ፓርክ በሚባል ቦታ ነበር የሚከበረው። ባለፈው አመት ባሉን ለማክበር በቦታው ተገኝተው ከነበሩት አዳሚዎች ቁጥራቸው ወደ 42 የሚሆን በኬንያ ፖሊስ ቁጥጥር ስር ውለው ከአራት ቀን በኋላ መፈታታቸው የምታወስ ነው። ሌንጮ ኤሊያስ በ2014 ነው ወደ ናይሮቢ የመጣው። የኢሬቻን ባል በናይሮቢ ሲቲ ፓርክ በ2015 በሰላም ማክበሩን ተናግረው፣ ባለፈው አመት ግን በባሉ ዕለት የኬንያ የጸጥታ ኃይሎች በትዕዛዝ መጥተው በቁጥጥር ስር እንዳዋሏቸው ያስታውሳል።
የግግሪ ፖሊስ ኃላፊ ፈቃዱን ተከልክለው በፖለቲካ ምክንያት መሆኑን በመግለጽ ነው የነገረን። የኢትዮጵያ መንግስት ኦሮሞ እዚህ እንዲገናኝ ስለማይፈልግ እኛና ኢትዮጵያ አብረን ነው የምንሰራው። የኢትዮጵያ መንግስት ጥቅም መከበር አለበት። ስለዚህ ዛሬም ቢሆን ነገም መገናኘት እንደማንችል ነው የተነገረን በግልጽ።
ባለፈው አመት ለንጮን ጨምረው ከ42 በላይ ሰዎች ታስረው የነበሩ ሲሆን ከአራት ቀን በኋላ ግን ፍርድ ቤት ቀርበው እንዲለቀቁ ሆነዋል። ዘንድሮም ተመሳሳይ ስራት እንዳይከሰት በናይሮቢ የኦሮሞ ስደተኞች ማህበረሰብ መሪዎች የኬንያ ፖሊስን ፍቃድ ጠይቀው ነበር። የናይሮቢ ሴንትራል ፖሊስ ጣቢያ ግን ፍቃዱን ከልክሎታል።
ኦሲቲዲንግ ግሪዋን ንጀኑቲ ዋንት ሲንኦወነ ፊ ሰበባ ሲያሰት ፊ ሲንኦወነ ጀዲ ቁልቁለሽን ትሚያጫ ኢትዮጵያን ሞኮሮ
ሐላፊያቸው መጥተው ለኛ የበላያችን አካል ደውለውልን እናንተ ስብሰባ እንዳላችሁ ነገሩን፣ እናንተ በኢትዮጵያ ያለውን ችግር እዚህም ልትፈጥሩ እንደሆነ ነው የተነገረን። ስለዚህ ነው በቁጥጥር ስር ልናውላችሁ የመጣ ነው ብለው ይዘው አሰሩን። ሲጠይቁን የነበረው ነገር ስለመሰብሰቢያ ፈቃድ ነበር፣ ግን በቂ መልስ እንድንሰጣቸው ፋታ ሲሰጡን አልነበረም።
የኬንያ ፖሊስ ለማህበረሰቡ ፍቃድ ለምን እንደከለከለ ለመጠየቅ የናይሮቢ ሴንትራል ፖሊስ ጣቢያ ሄጄ ነበር። የጣቢያውን ኃላፊ ጆሴፍ ኮሜን ማግኘት አልቻለም። የቢሮአቸው ጻፊ የሰጡንን ስልክ ቁጥር ደውለን ለማናገር ብንሞክርም የቢሮአቸውን ስልክ የሚመልስ ሰው የለም። በኬንያ ያለ ማንኛውም ስደተኛ ደህንነቱን የመጠበቅ ኃላፊነት ያለበት የኬንያ ስደተኞች ጉዳይ ቢሮ ሲሆን የኦሮሞ ስደተኞች ለምን ፍቃድ እንደተከለከሉ ተጠይቀው ቢሮው ስለዚህ ጉዳይ መልስ መስጠት እንደማይችል ገልጸዋል። ሌላው ሰሞታ እየቀረበበት ያለው አካል በኬንያ ያለው የኢትዮጵያ ኤምባሲ ላይ ነው። ስደተኞቹ ኤምባሲው የኬንያ ፖሊስን ተጠቅሞ ይህን ግፊት እያደረሰ ነው በማለት በኬንያ የኢትዮጵያ ኤምባሲን ይወቅሳሉ። በኤምባሲው የፓብሊክ ዲፕሎማሲና የህዝብ ግንኙነት ባልደረባ የሆኑት አቶ አፍታሙ ባዬ መልስ ሰጥተዋል።
እንግዲህ በናይሮቢ የኢትዮጵያ ኤምባሲ ዋነኛ ተልእኮ አለው። ይሄ ዋነኛ ተልእኮ ምንድን ነው? አንደኛ በሁለቱ ሀገራት መካከል በኢትዮጵያና በኬንያ መካከል ያለውን የሁለትዮሽ ግንኙነት ማጠናከር ነው። በሁለተኛ ደረጃ በናይሮቢ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን አሉ፣ የሚያጋጥማቸውን ችግር ኤምባሲው ይፈታል እንጂ እንደዚህ አይነት ችግር የሚፈጥርበት ምንም ምክንያት የለም። እኛ እስካሁን በምናውቀው ደረጃ አሁን ያነሳውን የኢሬቻ ባህል አከባበርን በተመለከተ የኢትዮጵያ ኤምባሲ እስከሚያውቀው ድረስ በናይሮቢ ከሚኖሩ የኦሮሞ ወንድሞቻችን እንደዚህ አይነት በዓል እናከብር ነው እና እንዲህ አይነት ድጋፍ አድርጉልን ተብሎ የቀረበ ጥያቄም የለም። ስለዚህ አሁን ይሄ አንተ የምትለው ነገር የኢትዮጵያ ኤምባሲ ወታደሮች ሁሉትም እዚህ የፖሊስ አካላት የሉትም የጸጥታ አካላትንም ልኮ እዛ ሊያስፈራራ የሚችበት ምንም ማግራውንድ የለውም። ስለዚህ አሁን እየቀረበ ያለው ክስ መሰረተ ቢስ ነው።
ለአቶ አብታሙ የኢትዮጵያ ኤምባሲ ጉዳዩን ለማስፈጸም የኬንያን የጸጥታ ኃይሎችን ይጠቀማል ስለተባለው ሰሞታ ስናነሳ ኬንያ ሉዓላዊት ሀገር ናት፣ ስለዚህ ኤምባሲው ይህንን የሚፈጽምበት ምክንያት የለውም በማለት አጣጥለዋል። አቶ አብታሙ ይህንን ቢሉም በ2015 አንድ ኤክስፕሬስ የተባለው የኬንያ መጽሔት ወደ 50 የሚሆኑ የኬንያ ፖሊስ አባላት ኬንያ ባለው የኢትዮጵያ ኤምባሲ በጀት ተመድቦላቸው የኢትዮጵያ ስደተኞች ላይ እርምጃ ሲወስዱ እንደነበሩ የሚያጋልጥ መረጃ አውጥቶ የነበረ መሆኑ የምታወስ ነው። ለአሜሪካ ድምፅ ገልሞ ዳዊት ናይሮቢ።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለተኛውን የፕሮግራም አጋማሽ ጀምረናል። ከምሽቱ 3:35 ያሳያል የስቱዲዮ ሰዓታችንም። አሜሪካና ህዝቧ ዩናይትድ ስቴትስ ውስጥ ከ19ኛው ምዕት ዓመት መጨረሻ ጀምሮ ሰራተኞች በማህበራት ሲደራጁ ቆይተዋል። ሰራተኞች በማህበራት የሚደራጁት በየፋብሪካው የሚፈጸምባቸውን የጉልበት ብዝበዛና አደገኛ የሥራ ሁኔታዎችን ለመታገል ነው። በቅርቡ እዚህ ዋሽንግተን ዲሲ በሚገኘው የአሜሪካ ታሪክ ብሔራዊ ቤተ መዘክር ወይም ናሽናል ሙዚየም ኦፍ አሜሪካን ሂስትሪ ያዘጋጀውን የአሜሪካውያን ሰራተኞችን ማህበራት ታሪክ የሚዳስስ ኤግዚቢሽን የጎበኘችው የቪኦኤዋ ኒኮሌታ ኢሊክ ዛሬ የማህበራቱ እንቅስቃሴ ምን ደረጃ ላይ እንዳለ የሚዳስስ ዘገባ አጠናቅራ ቆንጅት ደግሞ ለቤተሰብ ለሴቶች ለማይቀር ለአሜሪካና ህዝቧ አሰናድኩ ብዬቀርታ ለአሜሪካና ህዝቧ ፕሮግራም እንዲህ አዘጋጅታለች።
ያኛውም ስላለ ብለህ ነው። ለማንኛውም ከአሜሪካ የሰራተኛ ማህበራት ታሪክ አንዱ ትልቁ የሆነው የተመዘገበው እንደ አውሮፓውያን አቆጣጠር ታህሳስ 8886 ዓመተ ምህረት ነው። ያን ቀን ነበር የሰራተኛ አዳራጅ ሳሙኤል ጎምፐርስ የአሜሪካ ሰራተኞች ፌዴሬሽንን የመሰረቱት። የብሔራዊ የአሜሪካ ታሪክ ቤተመዘክር አዳራጅ ኃላፊ የሆኑት ፒተር ላይፕሆልድ እንዲህ ሲሉ ይገልጹታል።
In the United States, this notion of individual opportunity of American
United States ውስጥ የግለሰብ እድል የሚለው አመለካከት የሰራተኛ ማህበራትን በጥንካሬ ላይ መመስረት እየሸረሸረው ነው። ኢንዱስትሪው የገዘፈ በሄደ ቁጥር ሰራተኛው አቅም እንዲኖረው ማህበራት ያስፈልጉታል።
በጾታ፣ በብሔር፣ በቀለምና በትምህርት ረገድ በሰራተኛው ውስጥ ያለውን ልዩነት ተቋቁሞ ማደራጀት በወቅቱ ቀላል እንዳልነበረ ነው ፒተር ላይፕሆልድ የሚያስታውሱት።
By banding together, workers had more power.
ሰራተኞች አንድ ላይ ሲደራጁ የሰራተኛ ቅጥርና ከሥራ መባረር ሂደትን ለመቆጣጠር ሁነኛ ጉልበት ያገኛሉ። የተሻለ የደሞዝ ጭማሪ ከትርፉ ጥቅም የማግኘት እድልንም ለመጠየቅ ያግዛቸዋል።
ሌላይቱ የሳቸው ባልደረባ ካትሊን ፍራንስ በበኩላቸው በተለይ በ20ኛው ክፍለ ዘመን የነበሩት ሰራተኞች እጅግ ከፍተኛ የሰራተኞች ማህበራት እጅግ ከፍተኛ ጠቀሜታ እንደነበራቸው ያስታውሳሉ።
Especially immigrants who came from places where they had unions.
በተለይም ደግሞ በቀደሙት ሀገሮቻቸው ማህበራት ከነበሩባቸው አካባቢዎች የመጡት ማለት ነው። ከአውሮፓ ሀገሮች ከምስራቅ አውሮፓ ፈልሰው ለሰራተኛ ማህበራት ትልቅ ስፍራ የሚሰጡ ነበሩ።
ሰራተኞች በግል ሳይሆን በቡድን ካሰሪ ጋር ለመደራደር ችለዋልና ይላሉ ካትሊን ፍራንስ።
They could afford what was called the good life. They could afford, you know, a nice house.
ጥሩ ቤት ውስጥ ለመኖር ልጆቻቸውን ኮሌጅ ለማስገባት በአጠቃላይም የአሜሪካን ህልም እውን ለማድረግ አስችሏቸዋል።
የሰራተኛ ማህበራት የማይመቻቸው በርካታ አሜሪካውያን መኖራቸውንም ካትሊን ፍራንስ ይገልጹና የማህበራት አባላቱ ቁጥር ከጠቅላላው ከሀገሪቱ ህዝብ ከ30% ዘሎ የማያውቀውም በዚህ ምክንያት እንደሆነ ተናግረዋል።
Dispersed workforce is often difficult to unionize.
Millennials ተበታትኖ ያለን የሰራተኛ ኃይል ለማደራጀት ያስቸግራል። ይሁን እንጂ በተለያዩ በርካታ የሙያ ዘርፎች ያሉ ወጣቶች አንድ ላይ ሆኖ ከአሰሪዎች ጋር የመደራደርና በማህበር ተደራጅቶ አብሮ የመቆምን ጠቃሚነት አምነውበታል።
የሰራተኛ ማህበራት ምንጊዜም ቢሆን አይጠፉም ይኖራሉ ብለው ሁለቱም የአሜሪካ ታሪክ ቤተመዘክር አደራጆች ያምኑበታል። እነሆ በምን መልክ ይሆን የሚቀጥለው የሚለው ደግሞ ወደፊት የሚታይ ይሆናል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ወደሚቀጥለው የሁለተኛው አጋማሽ ቅንብር እናልፋለን። ዲሞክራሲ በተግባር የቤተ አማራ መድህን እና የዳግማዊ መላው አማራ ህዝብ ድርጅት በቅርቡ ውህደት መፍጠራቸውን አስመልክቶ የጋራ መግለጫ ማውጣተዋል። የውህደቱ ድርጅት ሲያመም የመላው አማራ ህዝብ ድርጅት መባሉም ተጠቅሷል። ህወሓት ማለትም ህዝባዊ ወያነ ሓርነት ትግራይ በአማራ ህዝብ ላይ ጥቃት ማድረስ ከጀመረ 42 ዓመታት አስቆጥሯል የሚለው ይህ ድርጅት ከሌሎች ድርጅቶችስ ጋር ህብረት ለመፍጠር የሚያደርገው እንቅስቃሴ አለ? በውጪ ብቻ ነው ወይስ አገር ውስጥም ይንቀሳቀሳል? ምን ያህል አባላት አሉት? እነዚህንና ሌሎች ጥያቄዎችን ይዘን የማህደን የውጪ ግንኙነት ኃላፊ አቶ ሙልጌታ ፈለቀን አነጋግረናል። ያወያየው የዲሞክራሲ በተግባር ፕሮግራም አዘጋጅና አቅራቢ ሰሎሞን ክፍሌ ነው።
በኢትዮጵያ በአማራ ስም የተዋቀሩ የተለያዩ ድርጅቶች ወደ አንድ መጥተው በጋራ መስራት ከመቼውም ጊዜ የበለጠ አስፈላጊ በመሆኑ በቅርቡ ውህደት ፈጥረናል ስትሉ መግለጫ አውጥታችኋል። የቤተ አማራ መድህንና የዳግማዊ መላው አማራ ህዝብ ድርጅት መሆናችሁ ነው። በቅድሚያ እስቲ ስለነዚህ ሁለት ውህደት የፈጠሩ የአማራ ድርጅቶች አስረዱኝ። የት ነው የምትገኙት? በውጭ አገር ወይስ አገር ቤት ውስጥም ትንቀሳቀሳላችሁ?
በመጀመሪያ በጣም አመሰግናለሁ እድሉ ስለተሰጠን። ሁለቱ ድርጅቶች የመላው አማራ ህዝብ ድርጅትና የቤት አማራ መድን ድርጅት የሚንቀሳቀሱት በውጭ ሀገር ነው ቤዝ ያደረጉት። ቢሆንም አገር ቤት በከፍተኛ ሁኔታ እንቅስቃሴ ያደርጋሉ። የራሳቸው መዋቅር አላቸው። በዛ ሂደት ላይ እየተንቀሳቀሱ ያለ ነው ለውህደት ተነጋግረው ወደ ውህደት ፕሮሰስ የገቡት።
እስቲ አስረዱኝ አቶ ሙልጌታ፣ ምን ያህል አባላት አላችሁ?
አባላት ይሄን ያክል ብዬ በቁጥር ማስቀመጥ ይከብደኛል፣ ግን በጣም ጥሩ ቁጥር ያለው አባላት ብዙሃኑ የአማራ ልጆች በተለይ ወጣቱ በከፍተኛ ሁኔታ ይሄን እንቅስቃሴ እየደገፈና እየተቀላቀለ መሆኑን ነው የማውቀው።
የአማራ ድርጅቶች እንግዲህ የቤተ አማራ መድህንና የዳግማዊ መላው አማራ ህዝብ ድርጅት ብቻ እንዳልሆኑ ይታወቃል። ሌሎችም በርካቶች አሉ። ከጠሩትስ ጋር የተጀመረ ጥረት አለው ህብረት ለመፍጠር?
ልክ ነው። ብዙ የተለያዩ ድርጅቶች በአማራው ስም የሚንቀሳቀሱ ድርጅቶች አሉ። እነዛን ድርጅቶች ሁሉ ለመድረስና በጋራ አንድ ላይ ለመቆም ውይይት እየተካሄደ ነው። ምናልባትም በጣም የተለየ የፖለቲካ ልዩነት፣ የአካሄድ ልዩነት፣ ራዕያቸው ከየኛው እኛ የያዝነው ድርጅት ካለው ጋር የማይጣጣም ሆኖ ካልተገኘ በስተቀር ሁሉንም የፖለቲካ ድርጅቶች ሁሉንም በአማራ ስም የሚንቀሳቀሱ ድርጅቶች በአንድ ላይ የማድረጉ ፕሮሰስ ይቀጥላል። አሁንም እየሰራንበት እያነጋገርን ያለ ነው።
የውህደት መግለጫችሁ ላይ ህወሓት ማለትም ህዝባዊ ወያነ ሓርነት ትግራይ በአማራው ላይ ጥቃት ማድረስ ከጀመረ 42 ዓመታት አስቆጥሯል ትላላችሁ። ምን ማለት ነው? እስቲ አብራሩልኝ። በምን አይነት ነው ጥቃት ያደርሳል የምትሉት?
እሺ፣ እንግዲህ ህወሓት ወያኔ ካመሰራረቱ ገና በጫካ ያሉ መንግስት የመሆን እድሉን ሳያገኙ በትግል ላይ ያሉ ጀምሮ በፕሮግራማቸው ነድፈው የአማራን ህዝብ ለማጥቃት የአማራን ህዝብ ለማጥፋት ፕሮግራም አውጥተው ይንቀሳቀሱ የነበሩ ኃይሎች ናቸው። በተጋድሏቸውም በእንቅስቃሴያቸውም ሰዓት ያደርጉ የነበረው ይህንኑ ነው። ከዛ እንግዲህ በለስቀንቷቸው የመንግስት ኃላፊነቱን ቦታ ሲይዙ በቀጥታ ያንን ፕሮግራም አድርገው የተንቀሳቀሱበትን አላማ ነው የፈጸሙት። በዚህ 26 ዓመት የስልጣን ዘመናቸው የአማራን ህዝብ ከምድረገጽ የማጥፋት ፕሮግራም ነው ይዘው ነድፈው የሚሰሩት። በአማራ ህዝብ ላይ ሴቶቻችን እንዳይወልዱ፣ በኢኮኖሚ ህዝቡ ፍቃሴው ከሌሎች የበታቸውንና እንደውም አቅም አጥቶ በድህነት አረንቋ ውስጥ እንዲኖር ከፍተኛ ስራ ሰርተዋል። የህዝቡንም ቁጥር በመቀነስ በጣም ከፍተኛ ጨዋታ ተጫውተዋል። ይህንንም በእነሱ በራሳቸው የህዝብ ቆጠራ አሃዛቸውን አሳውቀዋል። በራሳቸው ሚዲያ ነው የተነገረው እና የአማራውን ህዝብ የማጥፋት ስራቸው ለአማራው ብቻ ሳይሆን ኢትዮጵያ ውስጥ ላሉት ብሔር ብሔረሰቦች ሁሉ ግልጽና የሚታይ ሂደት ነው።
የአማራ ድርጅቶች ብዙዎቹ የኢትዮጵያን አንድነት ለማምጣት እንደሚንቀሳቀሱ ነው በመተዳደሪያ ደንቦቻቸው የሚገልጹት። የኢትዮጵያ አንድነት የሚመጣው ደግሞ አማራውም ኦሮሞውም ደቡቡም ሌላውም ሁሉ ብሔረሰብ በጋራ ሲታገል መሆኑን ታስረዳላችሁ። በተግባር ግን ከኦሮሞና ከሌላው ጋር አብሮ ለመስራት የወሰዳችሁት ተጨባጭ እርምጃ አለ?
አላማችን ራዕያችን እንደሚለው የተነሳ ነው። ስማችንም እንደሚገልጸው የክቡር የታላቁ ፕሮፌሰር አስራት ወልደየስ ድርጅት የመላው አማራ ህዝብ ድርጅት ነው። ይሄ ድርጅት ይዘቱ፣ እንቅስቃሴው፣ ራዕዩ ከዛ የተለየ አይደለም። ያ ማለት በመላው ኢትዮጵያ ውስጥ የሚኖረውን ተበትኖ የሚኖረውን የአማራ ማህበረሰብ ከሚደርስበት በደልና ግፍ መታደግ ብሎም ሀገራችንን ኢትዮጵያን ከሌሎች ብሔር ብሔረሰቦች ጋር በጋራ አገሪቷ የጋራ እንደመሆኗ በጋራ አስፈላጊውን ነገር አድርገን የተሻለ መንግስትና የተሻለ አገር ለማድረግ የሚደረገው ትግል ተካፋይ ለመሆን በዋናነት የአማራውን ህልውና ማስከበር፣ የአማራውን ህልውና አስከብሮ በኢትዮጵያ ውስጥ ሁሉም አማራ በየትኛውም አካባቢ የትኛውም ቦታ አካባቢ የሚሰራ ተንቀሳቅሶ የመስራት የኢኮኖሚ ከሌሎች ብሔር ብሔረሰቦች ጋር እኩል ተካፋይነቱን ማረጋገጥ፣ በፖለቲካም ቢሆን እንዲሁ እንደ አቅሙ እንደ ይዘቱ የድርሻውን ማግኘት እንዲችል መስራት ነው የድርጅታችን ዋናው ፕሮግራም። በዚህም መሰረት ሌሎች በዚህ አይነት መልኩ የሚንቀሳቀሱ ለሀገራችን ለኢትዮጵያ አንድነትና ሰላም የሚንቀሳቀሱ ኃይሎች ጋር ለመንቀሳቀስ ዝግጁ ነን። ይህንንም ወደፊት በተግባር የምናሳየው ይሆናል። የተለያዩ ሰው እንደጠቀሱት አሁን የኦሮሞ ድርጅቶች አሉ፣ ሌሎች ብሔር ብሔረሰቦች ድርጅቶች አሉ። ከነሱ ጋር ለመንቀሳቀስ የምትሰሩት ነገር አለ ወይ ለተባለው ገና አዲስ በመዋቅርና በእንቅስቃሴ ላይ ያለ ድርጅት እንደመሆኑ መጠን ይሄንን እስካሁን ይሄን ያክል ነገር ሰርቷል ብሎ ማለት ይከብዳል። ወደፊት ግን በፕሮግራማችን ያለና ልንሰራው የሚገባ አንድ ኢትዮጵያ ውስጥ ያለ የፖለቲካ ድርጅት ማድረግ የሚገባው ስለሆነ እሱ መድረው የማይቀር መሆኑን መግለጽ ነው የምወደው።
በወቅቱ የሀገሪቱ ሁኔታዎች ላይ አንድ ሁለት ጥያቄዎች ላክልና እናበቃለን። አቶ ሙልጌታ፣ የአፈ ጉባኤ አባዱላና ኢህአዴግ ውስጥ በከፍተኛ አመራር ላይ የቆዩት አቶ በረከት ስምኦን ስልጣናቸውን ለመልቀቅ ደብዳቤ ማቅረባቸውን እንዴት ያዩታል? በሶማሌና ኦሮሞ ክልሎች መካከል ስለደረሰው ግጭትስ?
እነዚህ ባለስልጣናት ስልጣናቸውን የመልቀቁን ሂደት ልክ እንደሌላው ሰው እኛም ሰምተናል። ግን እኛም እናየው ምናልባትም ህዝቡን የማዘናጋት በእንቅስቃሴ ላይ ያጨናነቃቸው ያለውን የኦሮሞ ህዝብና የአማራን ህዝብ ይህንን እንቅስቃሴ የማጨናገፍ ሂደቱን ከመፍራት የመጣ የመደለያ ወይ የማታለያ ከማድረግ ነው የምናስበው። ይሄ እየተሰራ ያለው በጣም በከፍተኛ ሁኔታ ተደራጅቶ እየተንቀሳቀሰ ያለውን ህዝብ የማዘናጋት ስራ ለመስራት ስለሆነ ህዝቡ ነቅቶ ያደርግ የነበረውን የመደራጀት እና የማጥቃት ወያኔን የማስወገድ ሂደት እንዲቀጥል እንጂ በዚህ እንዳይዘናጋ ነው እኔ የማሳስበው።
በመጨረሻም አንድ አመት ያደረገውና በቅርቡ መነሳቱ የተነገረለትን የአስቸኳይ ጊዜ አዋጅን በተመለከተስ ምን አስተያየት አለዎት?
ይህም እንዲሁ በከፍተኛ ሁኔታ ከየአካባቢው ባለባቸው ጫናና ከውጪ ያገኙት የነበረውን ጥቅማ ጥቅም የሚያስቀርባቸው መስሎ ስለታያቸው ህዝቡንም በአስፈላጊ ሁኔታ ተቆጣጥረነዋል፣ ለኛ ለእንቅስቃሴያችን አስጊ አይደለም ብለው ባሉበት ሰዓት ነው ይሄንን አነሳን የሚሉት። ግን በፈለጉት ሰዓት ላይ የሚጭኑት በፈለጉት ሰዓት ላይ የሚያነሱት መሆኑን ስለሚያውቁ ለነሱ ምንም ፋይዳ የሌለው መሆኑን አውቀው ህዝባችንን ነጻነቱን የሚሰጥ ሳይሆን አሁንም በማስፈራራት እንቅስቃሴውን እንዳያደርግ የሚያደርጉት ጥረት ነው። ግን ቢሆንም እንደዚህ አይነት ተመሳሳይ አዋጅ ቢታወጅም ህዝቡን የማስገደድ የመግደል የማፈን ሂደቱ ቢቀጥልም ህዝባችን ግን ተጠናክሮ ትግሉን ይቀጥላል፣ በትግሉም አሸናፊነቱን ያረጋግጣል።
አቶ ሙልጌታ ፈለቀ የመአህድ የውጭ ግንኙነት ኃላፊ፣ ለጊዜው በጣም አመሰግናለሁ።
እኔም አመሰግናለሁ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሮግራማችን ለሚቀጥሉት 10 ደቂቃ ከምናምን ሳይሆን 10 ደቂቃ 12 ደቂቃ ይቀረናል። ወደ ቀጣዩ ፕሮግራም እናልፋለን። ሴቶችና ቤተሰብ። ሴቶችና ቤተሰብ ባለተራ ቆንጅት፣ ዛሬ ምንድን ነው?
ሴቶችና ቤተሰብ ብትል ያምርብሃል።
ሴቶችና ቤተሰብ ቆንጅት ምን አለሽ?
ፀሐዬ ዮሐንስ በዚህ ዜማ የሚያከብራት እንግዳ ነች ያለችኝ ዛሬ። የት ነበርሽ ንጉሴ? ለሰብአዊ መብቶች ለአካል ጉዳተኞች በመከራከር ትታወቃለች። የት ነበርሽ? በልጅነት በማጅራት ገትር በሽታ ምክንያት ለአይነ ስውርነት የተዳረገችው የሰላሳ አምስት አመቷን የአካል ጉዳትና ሴትነት ያልበገራትን የት ነበርሽን ስራዎቿን የማያውቅ የለም ለማለት እደፍራለሁ። ዛሬ ጋበዝኳት የት ነበርሽ ራይት ላይቭሊሁድ በተባለና ቢሮው ስዊድን ስቶክሆልም በሆነ ድርጅት አማራጩ የኖቤል ሽልማት የተባለ ታላቅ ሽልማት አሸናፊ በመሆኗ ነው። የአካል ጉዳተኞች እምቅ አቅማቸውን አውጥተው ስራ ላይ ማዋል እንዲችሉ፣ መብታቸው እንዲከበር፣ በህብረተሰብም እንዲታቀፉ በመስረቷ የማህበረሰቦችንም አመለካከት እንዲቀየር ስላስመዘገበችው ክንዋኔ ለሽልማቱ መርጠናታል ብሏል ድርጅቱ ሲያከብራት።
የነበርሽ ንጉሴ ለዚህ የሚገባሽ ለሆነ ሽልማት በመብቃትሽ እንኳን ደስ ያለሽ እላለሁ። ለዚህ ሽልማት በመብቃትሽ ምን ተሰማሽ?
እንኳን አብሮ ደስ ያለን ቆንጆ። ይህ ሽልማት በዓለም አቀፍ ደረጃ እጅግ ትልቅ ስፍራ የሚሰጠውና በሰው ልጆች ህይወት ላይ አዎንታዊ የሆኑ ለውጦች ላመጡ ሰዎች የሚሰጥ ነገር ነውና ብዙ ጊዜ እንግዲህ እንደዚህ አይነት ትልልቅ ዓለም አቀፍ የሆኑ ሽልማቶች በጊዜ የሚመጡ አይደሉም። ብዙ ከሰራሽና ብዙ ከኖርሽ በኋላ የሚመጡ ናቸውና ለኔ በዚህ ወቅት በመንጣቱ በጣም አስደስቶኛል። በዛው መጠን ደግሞ ያው የመስራት ኃላፊነቴንም ጭምር እጅግ ጨምሮብኛል። በአጠቃላይ እጅግ በጣም ተደስቻለሁ።
እሺ፣ በጣም አመሰግናለሁኝ። የት ነበርሽ? ለአካል ጉዳተኞች መታገል ከጀመርሽበት ጊዜ አንስቶ ባከናወንሻቸው ስራዎች ነው ለዚህ ሽልማት ልትበቂ የቻልሽው። አሁን ኃላፊነት አለብኝ ስራዬን በበለጠ ጥንካሬ እንድቀጥል ብለሻልና ቀጣዩ ፈተና ምንድን ነው የሚሆነው? ቀጣዩ ኃላፊነትሽ?
ቅድም እንዳስቀመጥሽው ያው እንግዲህ የአካል ጉዳተኞች የመብት ሁኔታ በተለይ እንደ ኢትዮጵያ ባለ ታዳጊ ሀገር ገና እመርታ እያሳየ ነው ያለው እና አሁን ይሄ እውቅና በድርጅት ደረጃ የተሰጠ ሳይሆን በግለሰብ ደረጃ የተሰጠኝ እውቅና ነው እና እስከ ዛሬ ድረስ ብዙዎቹ የማደርጋቸው እንቅስቃሴዎች በድርጅታዊ መዋቅሮች ውስጥ የታጠሩ ናቸው። በኢትዮጵያ ውስጥ ደግሞ እንደምታውቂው ያው በጎ አድራጎት ድርጅቶችና ማህበራት የሚንቀሳቀሱበት የራሱ የሆነ የህግ ማዕቀፍ አለ እና የራሱ የሆኑ ውስንነቶች ያሉት ወይም የራሱ የሆኑ ክልከላዎች ያሉት ህግም አለ እና ከዛ አንጻር ጠቃሚ በሆነ ወይንም ለውጥን በሚያመጣ መልኩ የመብት ትግሉን ለማካሄድ ትንሽ ከባድ ነበር ብዬ አስባለሁ። ይሄ ግን እውቅና በዓለም አቀፍ ደረጃ የትነበርሽን እንደ አንድ ግለሰብ ለዚህ የተጋጅ ሰው አድርጎት ለሚያያት ምናልባት በግለሰብ ደረጃ ለውጦችን ወደፊት ይዞ ለመሄድ ያስችለኛል ብዬ አስባለሁ። ከድርጅታዊ መዋቅሮቹ በተጨማሪ
ረጅም ዓመታት ተቆጥረዋል። ለአካል ጉዳተኞች፣ ለሴቶች፣ ለሴቶች ልጆች ደህንነት፣ መብት፣ ትምህርት ስትሟገቺ እና የአካል ጉዳተኛ ሴቶች ማዕከልም አንዷ መስራች ነሽ እና አሁን ደግሞ ላይት ፎር ዘ ወርልድ ለሚባለው ድርጅት ነው እንደምረዳው የምትሰሪው።
እንደገለጽሽው ቀደም ሲል የኢትዮጵያ የአካል ጉዳተኝነትና የልማት ማዕከል የሚል በሀገሪቷ ውስጥ የሚካሄዱ የልማት ስራዎች በጠቅላላ አካል ጉዳተኞችን ያካተቱ እንዲሆኑ የሚጥር የሚሰራ ተቋም ነው ኢትዮጵያ ውስጥ ያቋቋም ነው። ይሄ ደግሞ ኢትዮጵያ ስንል ከተማ ብቻ ሳይሆን ወደ ገጠሩም ወደ ዞኑም እየወረደ የሚሰራ በአንድ በኩል የራሳቸውን የአካል ጉዳተኞችን አቅም በኢኮኖሚ የሚገነባ ነው። ከ120 በላይ የተለያዩ በአካል ጉዳተኞች የተቋቋሙ ቡድኖችን በተለያዩ ክልሎች የኢኮኖሚ ድጋፍ እያደረግን በተለያዩ የገቢ ማስገኛ ስራዎች ላይ እንዲሳተፉ አድርገናል። ምክንያቱም አንደኛው የአካል ጉዳተኞች መገለል ምክንያቱ በኢኮኖሚ ዝቅተኛ ስለሆኑና ከልመና ጋር በቀጥታ ስለሚተሳ ሲያስተሩ ሰብአዊ ክብራቸው ብዙ ጊዜ ይገፈፋል። ሁለተኛው ይህንን ልማት እናካሄዳለን የሚሉ አካላት መንግስትም፣ የግል ዘርፍም እንዲሁም ደግሞ መንግስታዊ ያልሆኑ ተቋማት ተገቢው ክህሎትና ግንዛቤ ኑሯቸው እነዚህን አካላት በቋሚነት እንዲያሳትፏቸው ነው ያደረገው። ላይት ፎር ዘ ወርልድ በዋነኛነት በኦስትሪያ ውስጥ የሚገኝ የልማትና የአካል ጉዳተኝነት ጉዳይ ላይ የሚሰራ ዓለም አቀፍ ግብረሰናይ ድርጅት ነው። በአሁን ሰዓት ለእነሱ በዓለም አቀፍ ደረጃ የአካል ጉዳተኞች የመብትና የመካተት አማካሪ ሆኜ ነው የምሰራው። ይሄ እንግዲህ በፊት ኢትዮጵያ ብቻ የነበረውን የኔን የስራ ወሰን በዓለም አቀፍ ደረጃ ያደርገዋል። ስለዚህ በርካታ የአፍሪካ ሀገራትን በላቲን አሜሪካ እንዲሁም በኤስያ ውስጥ ለሚገኙ የድርጅቱ ፕሮግራሞች በተለይ አይነ ስውርነትን በመከላከል ላይ አካቶ ትምህርትን ለሁሉም አካል ጉዳተኛ ህጻናት ከማድረስ አንጻርና ቤት ለቤት እየሄዱ የተደበቁ አካል ጉዳተኛ ህጻናትን እያወጡ ተገቢ የሆነ የተሃድሶ አገልግሎት እንዲያገኙና ወደ ትምህርት ገበታ እንዲገቡ ከማድረግ አንጻር የሚሰሯቸውን ስራዎች በአጠቃላይ መብትን መሰረት ያደረጉ እንዲሆኑ የምክርና የቴክኒክ ድጋፍ አገልግሎት ነው የሚሰጠው። አሁን ይሄ ስራዬ ኢትዮጵያንም እንዳንድ በድርጅቱ ከሚረዱ ፕሮግራሞች እንዳንድ አካል ይጀምራል። በአሁኑ ወቅት ኢትዮጵያ ውስጥ በአመት ወደ 7.4 ሚሊዮን ዩሮ ኢትዮጵያ ውስጥ ባለው ጽህፈት ቤታችን በኩል ከተለያዩ አጋር ድርጅቶች ጋራ እያደረግን እንሰራለን ማለት ነው።
የት ነበርሽ? አንቺ የብዙዎች አርአያ ነሽ። የአንቺ አርአያ ማን ነው? ማን ናት?
ይሄ በጣም ጥሩ ጥያቄ ነው። እኔ አንድ አርአያ አለኝ ብዬ የማስበው ሰው የለኝም። በየቀኑ ትልልቅ ስም ያልተሰጣቸው ሰዎች ሳይቀሩ ለእኔ በጣም መልካም ነገራቸውን ወስዳለሁኝ። ግን
ዋንኛነት እኔ ካቶሊክ ትምህርት ቤት ነው ያደግኩት። ሻሸመኔ ካቶሊክ ሃይማኖት ትምህርት ቤት ነው እና እዛ ውስጥ ስለ ማዘር ትሬዛ በጣም በተደጋጋሚ ይነገረኝ ስለነበረ በማዘር ትሬዛ በጣም ብዙ ነገሮቼ አዎንታዊ የሆኑ ተጽዕኖዎች አላቸው። ከዛ በተጨማሪ ኢትዮጵያም የሆኑ በጣም በጣም ብዙ የምወዳቸው ሰዎች አሉ እና እኔ በአንድ አራያ ላይ ብቻ አልመሰረትም። በብዙ መልኩ በብዙ እሴቶች ብዙ አራያዎች አሉኝ። አበበች ጎበናን መመልከት ይቻላል። እነ ዙምራን ስለ እኩልነት ያላቸው እቃ እንጂ ሰው ሲሰበር አይጣልም ብለው የሚያምኑ በሰዎች እኩልነት ላይ የሚያምኑ እነዚህ ሁሉ ሰዎች በጣም ብዙ የምማረባቸው ሰዎች ናቸው እና እንደ መታደል ነው የምቆጥረው። አንድ ብቻ አራያ የለኝም። በተለያዩ ነገሮች በዓለም አቀፍ ደረጃ የማናቃቸው ሰዎች የኔን ህይወት በጣም በብዙ መልኩ አዎንታዊ በሆነ መልኩ መክተውታል ብዬ አስባለሁ።
ለአንዲት ሴት ልጅ የአካል ጉዳተኛ የሆነች ሴት ልጅ ወይም ደግሞ የአካል ጉዳተኛም ባትሆን ለአንዲት ሴት ልጅ በዚህ ሰዓት ምን ምክር ትለግሻለሽ? እዚህ ደረጃ ላይ ደርሰሽ ለትልቅ ሽልማት የበቃሽ ሰው ነሽ። ገና ብዙ ስራ ለመስራት የተነሳሽ ሰው ነሽ። ምን ትያለሽ ለአንዲት ሴት ልጅ?
እንግዲህ እኔ በዋነኛነት ሴትነት ለእኔ ዝቅ የሚያደርግ መስፈርት አይደለም እና በዛም የተነሳ እያየሁ ያደግኳቸው መልካም አርአያዎቼ ሴት መሪዎች ስለነበሩ ትልቅ ደረጃ ላይ ደርሻለሁ ብዬ ነው የማስበው። ሴት ልጅ ማለት በተመቸና በደላ ወይም በተደላደለ ወቅት ብቻ የምትወጣ አበባ አይደለችም እና እንደምናውቀው ቤተሰብም ሆነ ማህበረሰብ በአስቸጋሪ ሁኔታ ውስጥ ሲሆን ሴት ልጅ ብልሃት ይዛ ብቅ ትላለች እና እኔ ሌሎችም ሴቶች የምመክረው አትችሉም ብለው የሚነግሯችሁ ሰዎች የእውቀታቸው መወሰን ወይም መገደብ ነው እንጂ የእናንተ አለመቻል ስላልሆነ በመቻል በማሳየት ሁኔታዎችን ለውጡ ብዬ እነግራቸዋለሁኝ። በተለይ የሁለት ሴት ልጆችም እናት እንደመሆኔ መጠን ልጆቼ የሚችሉትን እነሱ እንዲያወጡ እና ሰዎች አትችሉም ብለው ሲነግሯቸው እንዳይቀበሉ እና አልችልም አይቻልም የሚለው ነገር ቦታ እንዳይኖረው እነሱ ጋር መምከር እፈልጋለሁ። ተለምዶ የሚባለው ከእያንዳንዱ ጠንካራ ወንድ ጀርባ ነው አንዲት ሴት አለች የሚባለው። እኔ ግን እንደውም ከእያንዳንዱ ጠንካራ አንዲት ጠንካራ ሴት አለች የሚባለው ግን አይ ቲንክ ከወንዶቹ በፊት ናቸው። ችግሩ አይናችን ቀድሞ ወንዶቹን እያየ ነው እንጂ ሴቶቹን ያላየናቸው ብዬ ነው የማስበው። ምክንያቱም ከእያንዳንዱ ስኬታማ ከምትዩ ወንድ ጀርባ ለምሳሌ አምባሳደሩን፣ ፕሬዚደንቱን ብትወስጂ ህይወታቸውን ሙሉ እያበላች እያጠጣች፣ ሬስቶራንት ሆና፣ ላውንደሪ ሆና፣ ፕሮቶኮል ሆና ያንን ሁሉ ያሳለፈች እናት ያ ሁሉ ውለታዋ በገንዘብ ቢሰላ በህይወት ዘመናችን መክፈል የማንችለው ይሆናል እና ስላልከፈልናቸው ብቻ ሴቶችን ለሚያደርጉት ስራ ለሚከፍሉት ሁሉ ትልቅ ነገር ዝቅ ያለ ቦታ አንስጣቸው ብዬ አስባለሁ። ይሄ ስራቸው ፔሮል ላይ ስላልተመዘገበ ዝቅ አድርገው እንዳያዩ ጥሬን ማቅረብ እፈልጋለሁኝ። ነገ የተሻለ ቀን ነው ብዬ አስባለሁ።
ትክክል ብለሻል። እንግዲህ ይሄ የተሰጠሽ ሽልማት ይበልጡን እንደሚያበረታሽ ወደፊትም ደግሞ ብዙ ስራዎችሽን እንደምናይ ለሌሎችም አርአያነትሽ እየጎለበተ እንደሚሄድ ተማመናለሁ። በድጋሚ እንኳን ደስ ያለሽ።
እኔም በጣም አመሰግናለሁ። ይሄ ሁሉም ኢትዮጵያውያን ብል ስለሆነ እንኳን ደስ ያለን ብዬ እኔ መደም እንደምፈልጋለሁ። ለነበረን ጊዜ ከልብ አመሰግናለሁ። ቆንጆ
አመሰግናለሁ። የት ነበርሽ ንጉሴ? ከየት ነበርሽ ንጉሴ ጋር ያደረኩት ቆይታ ለእንኳን ደስ ያለሽ ያህል ሆኖ ለዛሬ አጠር አደረኩት። በቀጣይነት በድረገጻችን ላይ ረዘም ያለውን ቆይታችንን አቀርባለሁ። ፀሐዬ ዮሐንስ በደረሰላት ዜማ ይሆናል የምንሸኛት። ዝግጅታችንን በዚሁ መጠናቀቁ ነው። በስቱዲዮ ፕሮግራማችንን የመራለን ብርሃን ኃይሉ ነች። ከአዲሱ አበበ ጋር ያስተናገድኳችሁ ቆንጂት ታዬ ነኝ። ወደ ትግርኛ ቋንቋ ስርጭት በዚህ ዜማ እንለፍ። Oh,